የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ዛሬ በሳምንት ውስጥ ከተደመጡና በድጋሚ በተሰማዋቸው ያዝናናሉ፣ ያነቃቃሉ ያልናቸውን ይዘንላችሁ መጥተናል። በመስተንግዶ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብራችሁ ቆያለሁ። አብራችሁን ሁኑ። ለእሁድ ምሽት የመጀመሪያ መሰናዶዎችን ያደረግነው ቤተሰብ ፍለጋ ስለሚሰኝ ተቋም ነው። ቤተሰብ ፍለጋ ከጥቂት ዓመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልደ ኢትዮጵያውያንን ከስጋ ዘመዶቻቸው ጋር ለማገናኘት የሚያግዝ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ ፍለጋ አውታር በኩል እስካሁን ድረስ ከ200 በላይ ሰዎችን አገናኝቷል። ስራው አልፊ ቢሆንም በቀጣይ ዓመታትም በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። የሀብታሙ ስዩም ዘለግ ያለ ዘገባ እንደሚከተለው ይሰማል።
የዛሬ 46 ዓመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበረ። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅ እናቱ በሕይወት እንደሌሉ ነበረ። የዛሬ 2 ዓመት ከግማሽ ከአንድ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበሰረው።
በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደሩ ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በእርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ አግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን።
ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ስራ ላይ የተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል።
ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለእኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለእርሷ ግን ለ46 ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ህልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው ሞክራለሁ።
ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፍለጋ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉዲፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ 2 ልጆችን የስጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ።
በጉዲፈቻ የወሰድኳቸውን 2 ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉዲፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በእርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅ እናት ለፍለጋ ትወጣ፣ በፍለጋ ላይ እኔም ላገኛት ወይም ላውቃት እችል ነበር። አሜሪካ ውስጥ የጉዲፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ ስልወሰንኩ።
ኢትዮጵያ ውስጥ ካለትርፍ በተቋቋመ ድርጅት ደንብ የተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከ1000 በላይ በጉዲፈቻ የተሰጡ ትውልደ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከ200 በላይ የተጠፋፉ በጉዲፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉዲፈቻ የተሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉዲፈቻ ተሰጥተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን የአፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየሁ ይናገራሉ።
የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ፣ ሁሉም አካላት እንደምትፈልገው ተባባሪ አይሆን። ጥቂቶች አላማህን ሊረዱ ይችላሉ፣ ሁሉም ግን አይሆንም። ምናልባት ፖሊስ ጋር ሄደ ስጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነ እያለ ልትከላከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ፣ እነሱን ያው አመስግንም ማለት ነው የሚሉበት። ሌላው ደግሞ በርካታ ለውጦች አሉ። ለውጦች ማለት ለምሳሌ የዛሬ ስንት ዓመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል ምንድነው ዴቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደምታወቀው፣ እና አታገኛቸውም። ከአስር ዓመት በፊት የነበረ መልክዓ ምድር አሁን አይኖርም። ሰዎች ይፈራሉ ለመተባበር እንደዚህ አይነት ነገር ላይ። ተጥሎ የተገኘ ልጅ ለክበብ አስገብተው ምናምን ሂደቱ ተጠናቆ በጉዲፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን እኔ ራሴ ማስታወሰው ክልል እዚህ አካባቢ ልጅ ተጥሎ አንስተህ ነበር ምናምን ስንል እና የተወሰነ መረጃ እንድሰጠን ነበር እንዴት እንዳገኘኸው ምናምን ምናምን ስንለው በወንጀል ልንጠይቀው ነው የመሰለው፣ ራስን የጣልከው ብለን የጠረጠር ነው የመሰለው እና ስልኩን አጠፋፍቶ የጠፋብን ሰው አለ።
እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ልፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ።
ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን ይሉ በቃ ኢትዮጵያዊ እናት አይደለሁም ልጄን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸው እንደ ሰው ማይቆጥሩ፣ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆኑ፣ አሁን ገና እንደገና መኖር ጀመርን፣ በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች።
አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላ ዓለም የተበተኑና የስጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልደ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፍለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለአይነ ስጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል።
And some of the things that we're having coming up soon are a couple of new initiatives. We're going to have a DNA database.
በቅርቡ የምንጀምራቸው አዳዲስ ስራዎች አሉ። የዘረመል መረጃ ቋት ይኖረናል። አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ በአሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው።
ድርጅቱ በኢትዮጵያውያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለስራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያላንዳች ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ስራዎችን በነጻ ሊያከናውንም አስቧል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ትዝታ ሲንጠኝ ሲበረታ ናፍቆት አጉል ያስመኘኛል ከህልሜ ባነኝ ያዘመን መንቃት
tafat lijinet koyal zeleke sanaw kaw jemro sanaw kaw yaleke yan yehiyot kim shayehiyot terefta afrika wot hede yetzeta manged illaya kalera wadafit hedu swada hada yeguzona tata eneta unshiro nanasha zendro madare shadro
ቢናቬ የሁድ ምሽት መሰናዶ ይቀጥላል። አብራችሁን ስለሆናችሁን እናመሰግናለን። ወደ ሁለተኛው ዘገባችን እንለፍ። አሜሪካ ሀገር ዴንቨር ክፍለ ግዛት ኮሎራዶ ከተማ ነዋሪ ሆኖ የ12 ዓመት ህፃን ቲክቶክ በተሰኘ በማህበራዊ ትስስር ገጽ ላይ በሚገኝ ብላክ አውት ቻሌንጅ ወይም ደግሞ ትንፋሽን የሚያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁንም በህይወትና በሞት መካከል ይገኛል። ውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ህፃኑ ጆሹዋ ባደረገው ሙከራ ኦክሲጅን ወደ ጭንቅላቱ እንዳይሄድ እንዳገደውና ራሱን ስቶ እንደተገኘ ወላጆቹ ለአሜሪካንም ተናግሯል። ስመኝሽ ቆየ ይሄንና ሌሎች በማህበራዊ ሚዲያዎች ላይ የሚሰራጩ አደገኛ መልእክቶች በልጆች ላይ የሚያደርሱትን ጉዳት የሚዳስስ ዘገባ ወላጆችንና ባለሙያዎችን አነጋግራ አስተናግዳለች። ቀጥሎ ይቀርባል።
የ12 ዓመቱ ጆሹዋ ኃይለ ኢየሱስ የ7ኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙም በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ሎትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ፣ ምግብ ማብሰል የሚሞክርና በቤተ ክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በህይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሐዘን ትገልጻለች።
አንድሙ እንደሚነግረኝ የሆነ ካዩት ነገር የተነሳ ምንድነው የሚሉት እና ያላቅም ብላክ ቻሌንጅ ስላለ ያንን ቻሌንጅ መለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልጋል። ያየውን አሁን የእድሜያቸው 12 ዓመት ትን ዓለም ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ ይገር ናቸው። ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው። እና እንደዚ አይነት ሲል ያስጠነቀቀው ነበረ ለዳዲ ሆም ነግረው ናምን ሲል እንደሚጣላው ይነግረዋል። እንደሚነግረን ከሆነ ማለት ነው። ስለዚህ ከሱም ተደብቆ ይህንን ነገር ሊለማመድ ሲል ይሄ አደጋ ደረሰበት።
ጆሹዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባችው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሹዋ እስካሁን አልነቃም። ዶክተሮቹም ጆሹዋ በህይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል።
እነሱ አሁንም ተስፋ ሰጥተውን አይደለም ምንሽ የራሳቸውን እውቀት ተናግረዋል። I appreciate እነሱ ለሚያረጉት ትሪትመንት ሁሉ አመሰግናለሁ፣ እውቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉን ለሚችል ለእግዚአብሔር እየሰጠን ነው። ሁሉ እንደየሃይማኖቱ አንድ አምላክ ለሆነው ለእግዚአብሔር እየጮህ ነው። ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊሚትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡንም።
የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል።
አሁንም ደግሞ ሸክም እኔ ከብዶኛል። የማልፍበት በጣም ከብዶኛል። ግን ሸክምን የሚያክል ወደ እኔ ይዛችሁ ኑ ያለን ጌታ፣ እኔም ደግሞ ዛሬ የከበደኝ እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ።
በብዙዎች ዘንድ ብላክአውት ቻሌንጅ በመባል የሚታወቀው ነገር ግን ከዚህ ቀደም ፓስአውት ቻሌንጅ ወይም ራስን የመሳት ውድድር፣ ዘ ጌም ኦፍ ቾኪንግ ወይም ራስን ትንፋሽ የማሳጠር ጨዋታና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ለአደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህፃናቶችን ህይወት አደጋ ላይ ሲጥል ጆሹዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ያገኘነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓመተ ምህረት ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሲያጡ አብዛኞቹ ከ11 እስከ 16 ዓመት እድሜ ያላቸው ህጻናት ናቸው። በጆሹዋ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የ10 ዓመት ሴትና የ7 ዓመት ወንዶች ልጆች ያሏት ቤዛ ክንፈ እስካሁን በጆሹዋ ላይ የደረሰውን ለማመን እንደከበዳት ትናገራለች።
ኃይለ ኢየሱስንና ፋሲካንም አውቃቸዋለሁ። እኔ እንደውም የምለው እነሱ ኃይለ ኢየሱስ በጣም የኮምፒውተር ሰው ነው። እነሱ ላይ ይሄ ሀፕን ካረገ እኛማ አላለው። ምክንያቱም እኔ እነሱ ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ እስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው። ትምህርታቸውም በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች ኮምፒውተር ላይ፣ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠው ነው ያሉት ልጆቻችንን እና በጣም አስቸጋሪ ሁኔታ ነው ያለው ለእኛም፣ ለወላጆች፣ ለልጆችም።
ቤዛ በማህበራዊ ሚዲያ አማካኝነት በጆሹዋ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ጊዜያቸውን መገደብ፣ ምን እንደሚያዩ መከታተልና በየጊዜው ሀሳባቸውን ማወቅ ከምንጊዜም በላይ አስፈላጊ ነው ትላለች።
ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድን ነው ሰርች እያደረጉ ያሉት፣ ስለምንድን ነው ማወቅ እየፈለጉ ያሉትን፣ ከልጆች ከጓደኞቻቸው ጋር ምንድን ነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለሁ።
እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድህረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በህብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካዩዋ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጆች አደጋ እየሆኑ መምጣታቸውን አስረግጠው ተናግረዋል።
Your platforms are my biggest fear as a parent. I'm a mom of 3 school-aged kids. It's a battle for their development, a battle for their mental health, and ultimately a battle for their safety.
እንደ ወላጅ የእናንተ የተሰስር መድረኮች ትልቁ ፍርሃቴ ናቸው። 3 እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአይምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማችሁ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለሁ። ወዴት እንደሚያመራቸው ማይቻለው ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም።
በዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ሕግ እንዲወጣ መንግስታት ላይ ግፊት ማድረግ ነው ትላለች።
እንዲያውም ከሌሎች ወላጆች ጋር ተነጋግረን ምንድን ነው ማድረግ የሚገባል፣ ይሄ ነገር መንግስት ጋር ደርሶ እነዚህ ኢንዳስትሪ ኢንተርኔት ካምፓኒዎችን አፕስ ዲቨሎፕ የሚያደርጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግ እና ድምጻችንን ውሳኔ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት።
ያ እስከሚሆን ግን ልጆችን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ ዓመታት አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁትን ወይዘሮ ብሌን ተክሉን ጠይቀናቸዋል።
ወላጆች ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጡ የሚገልጽ ዌብሳይት አለ። ሁሉንም አይዘረዝርም፣ ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው፣ በእንግሊዝኛ ነው። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀድ ወላጆች ይሄን አይነት መንገድ አላቸው። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው።
ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል።
አንደኛ በቤታችን እንገኝ። አባትም ሆንን እናትም ሆንን ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እምቢ፣ አይሆንም፣ ተው የሚባለውን እንቆጠብ። አስረዳኝ፣ ለምን፣ እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችንና ጆሯችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳዩ፣ ወይ ይሄማ እንዴት ደስ ይላል፣ እንዲ አብረን እሺ ዳንስ ነው ደንስ እስቲ ደንሽ፣ ይሄ ግን አየር መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መምራት ይቻላል።
የጆሹዋ በሕክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶን ነው። ሶስተኛው ዘገባችን ወደ ቴክኖሎጂ ጎራ ይወስደናል። ከሁለት ሳምንት በፊት ግዙፉ የማህበራዊ ድረገጽ ምህዳር የሆነው ትዊተር 15ኛ ዓመቱን አክብሯል። 330 ሚሊዮን የሚሆኑ ተጠቃሚዎች ያሉት ይሄ ኩባንያ በአንድ ወቅት በነጻ ፓርቲ ውስጥ ያለ የነጻ ሀሳብ ክንፍ በማለት ራሱን ይጠራ የነበረ ሲሆን፣ ይሁንና በገጹ ላይ የሚፈጸሙ በደሎችን ለመቆጣጠር ሲል እገዳዎችን ለማስቀመጥ ተገዷል። ቲና ትሪኒ በዚህ ዙሪያ ያሰናዳችውን ዘገባ እንደሚከተለው አቀርብላችኋለሁ። እንደ አውሮፓውያን አቆጣጠር በ2006 የትዊተር መስራች ጃክ ዶርሲ የመጀመሪያውን ትዊት ትዊተሬን እያሰናዳው ነው ሲል በመጻፍ ትዊት አደረገ። በሚያስገርም ሁኔታ በዚህ በመጋቢት ወር ትዊተር 15ኛ ዓመቱን የያዘ ሲሆን ያቺ የመጀመሪያ ትዊትም በ2.5 ሚሊዮን ዶላር ዋጋ ለድረገጽ ጨረታ ቀርባለች። በቀላሉ 140 ቃላትን ብቻ በመጻፍ ሀሳብን መግለጽ የሚቻልበት ይኸው ገጽ ለታዋቂ ሰዎች፣ ለዓለም መሪዎች እንዲሁም ለዓለም አቀፍ ተጽዕኖ ፈጣሪ ሰዎች ትልቅ የድምፅ ማሰሚያ መድረክ ሆኗል። በቴክሳስ ኦስትን ፕሮፌሰር የሆኑት ዲሂራጅ መርቲ ይሄ ሊሆን የቻለው ገጹ ለአጠቃቀም ቀላል ስለሆነ ነው ይላሉ።
የገጹ መስራቾች በቀላሉ ሰዎችን ከማስተሳሰሩ በተጨማሪም እጅግ ቀላል የሆነ ገጽ ያለው ሆኖ እንዲቆይ ማድረግ ችለዋል።
የሁለት መጽሐፍት ደራሲ የሆኑት ዲሂራጅ መርቲ አክለውም ገጹ ለብዙዎች የትስስር መድረክ ሆኗል ይላሉ።
People being able to be very candid, being able to get responses.
ሰዎች በቀጥታ እንዲናገሩ በፍጥነት ምላሽ እንዲያገኙ አግዟል። ከማያውቋቸውና ጉዳዩ ከሚመለከታቸውም ሰዎች ጭምር ምላሽ ማግኘት ይችላሉ።
በትዊተር ላይ መረጃዎች የሚሰራጩበት ፍጥነት ለተለያዩ ዓለም አቀፍ እንቅስቃሴዎች ትልቅ ሚና ይጫወታል የሚሉት ደግሞ በማሳቹሴትስ የቴክኖሎጂ ኢንስቲትዩት የዲጂታል ምጣኔ ሀብት ባለሙያ የሆኑት ሲናን ኦራል ናቸው።
The Black Lives Matter movement founders say there would be no Black Lives Matter movement.
የጥቁሮች ህይወት ዋጋ አለው ወይንም Black Lives Matter የተሰኘው እንቅስቃሴ መሪ ያለ ማህበራዊ ድረገጽ ይሄ እንቅስቃሴ አይኖርም ነበር ብሏል። የአረብ ጸደይ ለሚሰኘውና ለብዙ የአረብ ሀገራት ፖለቲካዊ ለውጥ ምክንያት ለሆነው ለውጥም አቀጣጣይ ነበር። በሩሲያ ለተነሳው አብዮት፣ ለሆንግ ኮንግ እንቅስቃሴና በዩክሬን ለነበሩ ሁሉ ትልቅ ሚና አለው።
ነገር ግን ቁጥጥር በሌለበትና ነጻ መረጃ እንደ ልብ የሚሰራጭበት ሁኔታ ለተለያዩ የሴራ ትንታኔዎችና የተሳሳቱ ሐሰተኛ ዜናዎች ስርጭት የተመቻቸ እድል ፈጥሯል ሲሉ ኦራል ያክላሉ።
We studied 10 years of their data and we found that fake news traveled farther faster.
ለአስር ዓመት ያህል የነበራቸውን መረጃዎች በሙሉ ስናጠና ነበር። ያየነው ነገር ቢኖር ሐሰተኛ ዜናዎች ከእውነተኛዎቹ የበለጠ እጅግ ብዙ ርቀትና ጥልቀት እንደሚጓዙ ነው። በተለይ ደግሞ የሐሰት ዜናዎቹ የፖለቲካ ዜና ሲሆኑ እንደ ቫይረስ ነው የሚሰራጩት።
ይሄ ሁኔታ ታዲያ እንደ ዶናልድ ትራምፕ ላሉ ግዙፍ የፖለቲካ መሪ ከገጹ ላይ መታገድ ምክንያት ሆኗል። በሳንታ ክላራ ዩኒቨርሲቲ የደረገጽ ስነ ምግባር መርሃ ግብር አባል አይሪና ራውች ታዲያ ይሄ ብቻውን መፍትሄ አይደለም ይላሉ።
What they really need to prioritize and think about moving forward is how they
አሁን ላይ ቆም ብለው ማሰብ ያለባቸው ነገር ቢኖር ቀጣዩ ዶናልድ ትራምፕ ሲመጣ ምን ማድረግ እንዳለባቸው ነው። እንደ ዶናልድ ትራምፕ አይነት ለስራ የተመቸ ሰውን ከገጹ ላይ ማባረሩ ይከብዳል።
ምንም አይነት መንግስታዊ ማዕቀፍ ያለው ህግ በሌለበት ሁኔታ የትዊተር ገጽ አመራሮች ሁኔታዎችን በራሳቸው መቆጣጠር እንዳለባቸውም ነው አይሪና የሚያሳስቡት።
And it's going to be really hard in the
በአንዳንድ ሀገራት ጸባይ ትዊተር መሆን የሚፈልገውን አይነት ባህሪ ይዞ ውይይቶችን እያስነሳ ማስቀጠል አዳጋች ነው የሚሆነው።
ተቾች ታዲያ ሙሉ በሙሉ የሚስማሙበት አንድ ነገር አለ። የነጻ ንግግር ፓርቲ የነጻ ሐሳብ ክንፍ ብሎ ራሱን የሚጠራው ትዊተር ገና ብዙ ማደግ ይቀረዋል። ለቲና ትሪኒን ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከአሜሪካ ድምፅ ዋሽንግተን ዲሲ ሲተላለፍላችሁ ያምሹ የጋቢና ቤ መሰናዶው እዚህ ላይ ተጠናቀቀ። ሳስተናግዳችሁ የቆየሁት ሄደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ነው። በዝግጅቶቻችን ላይ የሚኖሯችሁን አስተያየትና ጥያቄዎች በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቤ እያላችሁ አድርሱን። 202-207-6379 በሚለው ስልክ የድምፅ ወይም የጽሑፍ መልእክት ዋትሳፕ ላይ ልታደርሱ ትችላላችሁ። እንዲሁም በቴሌግራም ገጻችን ቪኦኤ ጋቢና በማለት የየዕለቱን መሰናዶ ልታደምጡ ትችላላችሁ። አብራችሁን ስላመሻችሁ እያመሰገንን እዚሁ እንሰናበታለን። ቀና ቀና